ሃሌሉያ።
እግዚአብሔር ስም የተመሰገነ ይሁን። ዳጆቼ፣ ወንድሞቼ፣ እህቶቼ እንደምናችሁ? ደህና ናችሁ? በእያላችሁበት ሰላም ለእናንተ ይሁን። ባለፈው የደቀ መዝሙር ትምህርት ጀምረናል። ያ የደቀ መዝሙር ትምህርት ከደህንነት ነው የሚጀምረው። ምክንያቱም ትምህርቶቹ ሁሉ የዳነ ሰው፣ ሙት መንፈሱ የናቃ ሰው እና ወደ አዲስ ህይወት የመጣ ሰው ሊማረው የሚገባው ትምህርት ስለሆነ፣ መሰረታዊ የክርስትና ትምህርት ስለሆነ በደህንነት ጀምረናል። አንድ ሰው ወደ ክርስቶስ ኢየሱስ ሲመጣና በመስቀል ስራ ሲያምን በጌታ ኢየሱስ ክርስቶስ በመስቀል ላይ በሰራው እና ደሙን ባፈሰሰው የኃጢአት ስርየት እንዳገኘ በጸጋ በእምነትና እግዚአብሔርም ያሰበውን ልጁን ኢየሱስ ክርስቶስን በመቀበል የዘላለም ህይወት ያገኛል። ከጨለማ ወደሚደነቅ ብርሃን ይመጣል። የህይወት ለውጥ ወይም ሙት መንፈሱ ይነቅ። ስለዚህ ይሄ አዲስ የተወለደ ሰው ነው የሚሆነው፣ አዲስ ፍጥረት እንደሚሆን እንደሚል እግዚአብሔር ቃል። ይሄ አዲስ የተወለደ ህፃን ወይም አዲስ የተወለደ ማንነታችን ምግብ ያስፈልገዋል። ልክ በስጋዊም ህይወታችን አንድ ህፃን ልጅ ከተወለደ በኋላ እናቱ እንድታጠባ ወደ እናቱ እንደሚመጣ ሁሉ እንደዚሁም በክርስትና ህይወታችን ከሞት ወደ ህይወት አምልጠን ከጨለማው ግዛት ወደ እግዚአብሔር ወደሚደነቀ ህይወት ካመለጠን በኋላ የተወለድነውም በእግዚአብሔር ቃል ነው። እግዚአብሔር ቃል ሰምተን ነው ወደ ህይወት የመጣ ነውና አሁንም ይሄው ወደ ህይወት ያመጣን የእግዚአብሔር ቃል የሚያሳድገንም የሚያስተምረንም በእግዚአብሔር ቤት ጎልምሰን ለሌሎች ጠንክረን አገልጋይ ሊያደርገን የሚችለው የእግዚአብሔር ቃል ነው። ስለዚህ የዛሬው ትምህርታችን የእግዚአብሔር ቃል ወይም መጽሐፍ ቅዱስ ምንድን ነው በሚል ለምን ተጻፈ በሚለው እንሄዳለን ማለት ነው። ያንን ከማድረጋችን በፊት አጭር ጸሎት እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን ስለዚህ ጊዜና ሰዓት። አንተ ታላቅ አምላክ ነህ፣ አንተ ኃያል አምላክ ነህ። ጌታ ኢየሱስ ክርስቶስ ሆይ ማርያምን በእግሩ ስር ስለተቀመጠች መልካም እድል መርጠሻል ብለሃታል። ስለዚህ አንተ እግር ስር ስንቀመጥ መልካም እድልን እንመርለን፣ ማንም የማይወስድብን የዘላለም የሆነ እድልን እና ስለዚህ ሁሉ እናመሰግናለን። በአሁን ሰዓት ቃልህን ለመማር በእግሮች ስር ቁጭ ብለናለን እና የጌታ መንፈስ ሆይ እንደ ልማድህ አስተምረን፣ ወደ እውነት ምራን፣ አይኖቻችንን ክፈትልን፣ ጌታ ቃልህን ያውቁ ዘንድ የቃሉ ብርሃን በላያቸው ላይ ይበራ ዘንድ ደቀ መዛሙርቶቹን አይኖቻቸውን ከፈተላቸው ተብሎ ተጽፏል። ከዛም አስተዋሉ፣ ክርስቶስ ማን መሆኑን አወቁ ይላል። አሁንም አንተ ማን መሆንህን ጌታ ሆይ እንድናቅ አይኖቻችን እንድትከፍትልን የተገለጠው ቃል እኔ መግለጥ እንድችል ማስረዳት እንድችል የመረዳት ባለጸግነት እንዲመጣ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉን ለአንተ አሳልፈን ሰጠን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ስም ብሩክ ይሁን። እንግዲህ የእግዚአብሔር ቃል በ1600 ዓመታት ውስጥ በተለያዩ 40 ሰዎች የተጻፈ ነው። ነገር ግን አንዱ ካንዱ የማይቃረን መጽሐፍ ነው። አንድ ታሪክ አለው። መጽሐፉ በዘመናት በእውቀት ደረጃና ጊዜ የማይለውጠው የሚለውጥ እንጂ የማይለወጥ መጽሐፍ ሆኖ በዘመናት የተወደደ መጽሐፍ ነው። መጽሐፍ ቅዱስ 66 መጽሐፍት ናቸው። ብሉይ ኪዳን 39፣ አዲሱ ኪዳን 27። በብሉይ ኪዳን 5 የሕግ መጽሐፍት አሉ። ዘፍጥረት፣ ዘጸአት፣ ዘሌዋውያንና ዘኍልቍ፣ ዘዳግም እንላቸው። እነዚህ ሕግ መጽሐፍት ይባላሉ። 12 ደግሞ የታሪክ መጽሐፍት አሉ። ከኢያሱ ጀምሮ እስከ አስቴር ድረስ ያሉት የታሪክ መጽሐፍት ይባላሉ። ኢያሱ፣ መሳፍንት፣ ሩት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገስትና ሁለተኛ ነገስት፣ አንደኛ ዜና፣ ሁለተኛ ዜና፣ እንደዚሁም እዝራና ነህምያ፣ አስቴር ድረስ ያለው የታሪክ መጽሐፍት ይባላል። ከዛ የሚቀጥለው 5 የቅኔ መጽሐፍት ይመጣሉ። ኢዮብ፣ መዝሙር፣ ምሳሌ እና መክብብ፣ እንደገና መሐሌ፣ መሐሌ ዘሰሎሞን። እነዚህ ግን የቅኔ መጽሐፍት ይባላሉ። የተጻፉትም በግጥም መልክ ስለሆነ የቅኔ መጽሐፍት ይባላሉ። የዝማሬ የመዝሙር መልክም ስላላቸው በተለይ መዝሙርና መሐሌ፣ መሐሌ ዘሰሎሞን። 17 ደግሞ የነቢያት መጽሐፍት ይቀጥላሉ። እነዚህ 17 የነቢያት መጽሐፍት 5 ታላላቅ፣ 12 ታናናሽ በመባል ይታወቃሉ። 5ቱ ታላላቅና 12ቱ ታናናሽ ያሰኛቸው የነቢያቶቹ ትልቅነትና ትንሽነት ሳይሆን መጽሐፉ የመጽሐፉ ቮሊዩም ነው። ስለዚህ 5ቱ የነቢያቱ መጽሐፍ ታላላቅ የሚባሉት ኢሳይያስ፣ ኤርምያስ፣ ሰቆቃወ ኤርምያስ እና ሕዝቅኤል፣ ዳንኤል ድረስ ያሉት 5 ታላላቅ የነቢያት መጽሐፍ ሲባሉ 12 ደግሞ ታናናሽ የነቢያት መጽሐፍቶቹ ከሆሴ ጀምሮ እስከ ሚልኪያስ ድረስ ያሉት ናቸው። ሆሴ፣ አሞስ፣ ሚኪያስ፣ ኢዩኤል፣ አብዲዩ፣ ዮናስ፣ ናሆም፣ እምባቆም፣ ሶፎንያ፣ ዘካርያስ፣ ሚልኪያስ። 2ቱ ሚልኪያስ እና ሚኪያስ በመባል ይለያሉ። በጠቅላላ 39 የብሉይ ኪዳን መጽሐፍት አለ ማለት ነው። የሐዲስ ኪዳን መጽሐፍቶች 27 ናቸው። አራት ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉት ለክርስቶስ ኢየሱስ ከመወለዱ በፊት ይጀምሩና ከዘር ግንዱ ይጀምሩና ከተወለደ ካደገና 3 ዓመት ተኩል በምድር ላይ ቆይታውን በምን አይነት ሁኔታ እንዳሳለፈ ከዛ በኋላም እንደሞተ በመስቀል ላይ እንደሞተ እንደተቀበረና እንደተነሳ ነገራው የሚጨርሱ መጽሐፍ ናቸው። ሁሉም በተለያየ አንግል ክርስቶስን አቀርባውልናል። በምንም አይነት እንዳይጎድል በሁሉ ታሪክን አስመልክቶ ስለ ክርስቶስ የሆነውን ነገር ሁሉ ጠንቅቀውና ፈልገው ጽፈውልናል። ከዛ በኋላ አንድ የታሪክ መጽሐፍ ይመጣል። ያም ሐዋርያት ሥራ ይባላል። ምክንያቱም ክርስቶስ ኢየሱስ ከሞተና ካረገ በኋላ ምን ሆነ የሚለውን ለማወቅ የምንችለው ከዛስ በኋላ ወንጌሉ ቀጠለ ወይ? ቤተክርስቲያንስ መቼ ነው የተመሰረተችው የሚለውን ሁሉ እናቀው በታሪኩ መጽሐፍ በሐዋርያት ሥራ ነው። ሐዋርያት ሥራ ላይ መንፈስ ቅዱስ ከወረደ በኋላ ደቀ መዛሙርቶቹ በክርስቶስ ኢየሱስ የተጠሩት እስከ ምድር ዳርቻ ሁሉ ምስክር እንዲሆኑ ነበር። ያ ምስክርነታቸው በዓለም ዙሪያ ሁሉ ሄዶ ቤተክርስቲያን ሐዋርያት ሥራ ላይ በመንፈስ ቅዱስ ከተሞሉ ቤተክርስቲያን በርዝ ካረገች ጊዜ ጀምሮ እንደገና እንዴት እንደተስፋፋ በየዓለማቱ የክርስቶስ ወንጌል ደርሶ ቤተክርስቲያን ተመስርቶ እንዴት እንደተስፋፋ ሐዋርያት ሥራ ይነግረናል። እነዚህ ከዛ በኋላ 21 መልእክቶችን እናያለን። እነዚህ የተቋቋሙት ቤተክርስቲያኖች እነዚህ ደቀ መዛሙርቱ ሄደው የመሰከሩትን ሐዋርያቱ ሄደው የመሰከሩባቸው ቦታዎች ላይ የተቋቋሙት ቤተክርስቲያኖች ለነሱ የሚሰጥ መልእክቶች 21 መልእክቶችን እናያለን። ከ21ዱ መልእክቶቹ 14ቱ የሐዋርያው ጳውሎስ መልእክቶች ናቸው። ከዛ 7 መልእክቶች አሉ በክርስቶስ ኢየሱስ ደቀ መዝሙር የቅርብ ደቀ መዝሙር በነበሩት በጴጥሮስና በዮሐንስ ከዛ ደግሞ የክርስቶስ የሥጋ ወንድሞቹ በያዕቆብና በይሁዳ የተጻፉ ናቸው። የመጨረሻው የአንድ የትንቢት መጽሐፍ አለ ወይም ራእይ የምንለው ዮሐንስ የክርስቶስ የቅርብ ደቀ መዝሙር ሆነ በፊጢሞና ደሴት የመጨረሻው የክርስቶስ ደቀ መዝሙር ለመስዋዕት ከዚህ ዓለም መስዋዕት ሆኖ ካለፉት የመጨረሻው ደቀ መዝሙር ነው ዮሐንስ። እና ይሄ ዮሐንስ ነው አንዱን የራእይ መጽሐፍ ወይም የትንቢት መጽሐፍን የጻፈው። በአጠቃላይ 27 የአዲስ ኪዳን መጽሐፍ፣ 39 የብሉይ ኪዳን መጽሐፍ፣ በጠቅላላ 66 መጽሐፍቶች በአንድ ላይ ተጠርዘው የሚያወሩት መጽሐፍ ቅዱስ በአጠቃላይ መልእክቱ ሰው ከየት መጣ? ማን ፈጠረው? ለምን እንደተፈጠረ? ከተፈጠረበት ዓላማ እንዴት እንደወደቀ? የወደቀውንም ሰው እግዚአብሔር ሊያነሳው ከወደቀበት ለማንሳት ያዘጋጀው ጎዳና ወይም የሄደባቸው ጎዳናዎች፣ በመጨረሻም የእግዚአብሔር ልጅ ሰው በመሆን በምትኩ ኃጢያቱን ውድቀቱን እንደሱ ወድቆ እንደሱ መጥቶ እንደሱ ኖሮ ያን ሰው ከወደቀበት አንስቶ ወደ ክብሩ እንዴት እንደመለሰው የሚያወራ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ሰዎች በመንፈስ ቅዱስ ተነርተው ነው የጻፉት። ተነርተው የሚለው ሐሳብ መርከብ ያለ መሪ እንደሚነዳ ማለት ነው። ያለ እነሱ ፈቃድ፣ በእግዚአብሔር ፈቃድ፣ በእግዚአብሔር ሐሳብ፣ ከእግዚአብሔር በመንፈስ ቅዱስ መሪነት ወይም በመንፈስ ቅዱስ ደራሲነት መጽሐፍ ቅዱስ ተጽፏል። በገላትያ ምዕራፍ 1 ቁጥር 11 እስከ 12 ላይ ገላትያ ምዕራፍ 1 ከ11 እስከ 12 እንደዚህ ይላል፣ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ፣ ኢየሱስ ክርስቶስ ገልጦልኝ ነው እንጂ። እኔ ከሰው አልተቀበልኩትም አልተማርኩትም ይላል ሐዋርያው ጳውሎስ። ይሄንን ክርስቶስ ገልጦልኝ ነው የሚለው። የኔ ሐሳብ አይደለም ወይም ሰው አይደለም ያስተማረኝ፣ ራሱ ክርስቶስ ኢየሱስ ገልጦልኝ ነው ይላል። ጴጥሮስም እንደዚህ ይላል አንደኛ ጴጥሮስ 1:21 ላይ በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩት ይላል። ከእግዚአብሔር ተልከው በመንፈስ ቅዱስ ተነርተው ቅዱሳን ሰዎች ዜ ማንንም ሰው አይደለም ቅዱሳን፣ በተለይ አዲስ ኪዳን በክርስቶስ ኢየሱስ የዳኑ ናቸው፣ በደሙ የጸደቁ ናቸው። ብሉይ ኪዳን ላይም ብናይ በእግዚአብሔር በራሱ የተጠሩ ናቸው። ለምሳሌ ኤርምያስ 36:2 ላይ ምን ይላል? የተናገርኩህን ቃል ሁሉ ጻፈው አለኝ ይላል። እግዚአብሔር አምላክ እንዲናገሩ ለህዝቡ ከተናገረ በኋላ እንዲጽፉትም ሲያዛቸው ነው የምንመለከተው። ያ መሆኑ ለኛ ዛሬ እንዲተላለፍ ከኛም በኋላ ለሚመጣ ጄኔሬሽን እስከ መጨረሻው ክርስቶስ ኢየሱስ መጥቶ እስከሚወስደን ወይም እስከ መጨረሻው ጊዜ ድረስ ያሉ ሰዎች ሁሉ የሚጠቀሙበት የእግዚአብሔር ቃል ነው ማለት ነው። መጽሐፍ ቅዱስ የጻፉት ሰዎች በተለያየ ህብረተሰብ የውቀት ደረጃ የነበሩ ሰዎች ናቸው። ከባንዳል ነው በዚህ በ1600 ዓመታት ውስጥ በጊዜ በዘመን የማይገናኙ ወይም የህይወት ደረጃቸው የኑሮ ደረጃቸው መጣጣን የውቀት ደረጃቸው እንኳን የማይመጣጠን ሰዎች ናቸው። በ1600 ዓመታት ውስጥ ይሄን 40 መጽሐፍ የጻፉ ሰዎች ለምሳሌ ብንመለከት ሙሴ አምስቱን የህግ መጽሐፍ የጻፈ ሰው ነው። በርግጥ በግብጽ ዕውቀት ያደገ በግብጽ እንደ ንጉስ ልጅ ተቆጥሮ የንጉስ የልጅ ልጅ ተብሎ በግብጽ ዕውቀት ውስጥ እስከ 40 አመቱ ድረስ ቢያደግም እንደገና ሌላ 40 አመት ግን ከረኝነት እግዚአብሔር በረኛ ከረኛዎች ጋር ወይም ከበጎች ጋር እንዲኖር አድርጎ ከዛ በኋላ ነው ህዝቡን እንዲመራ ትህትናን የእግዚአብሔርን ልብ እስኪያገኝ ድረስ ማለት ነው። መጥቶ ህዝቡን ከግብጽ ካወጣ በኋላ እነዚህን አምስት የህግ መጽሐፍቶች እንደጻፈ ነው። ኢያሱንም ማየት እንችላለን። ኢያሱ ወልደ ነዌ ኢያሱ የሙሴ ሎሌ ነበረ። ከዛ በኋላ ደግሞ ጀግና የጦር መሪም ነበረ። ህዝቡን ይዞ ከነአን የገባ ሰው ነው። እንደ ነህምያ አይነት የንጉስ ጠጅ አሳላፊ ነበሩ። የአሕዛብ ንጉስ ጠጅ አሳላፊዎች ነበሩ። ዳዊትን ሰለሞንን ደግሞ ብንመለከት ንጉስ ነበሩ። ነገር ግን እነሱም ከታች በተለይ ዳዊት እሱም ከረኝነት የተነሳ ሰው እግዚአብሔር ያነሳው ሰው ነው። ግን በንጉስነት ቦታ ላይ ተቀምጦ ነው እነ መዝሙር 23ን እግዚአብሔር ረኛዬ ነው እያለ የጻፈው። ይሄን የሚያሳየን ከየተለያየ ህይወት ደረጃ ደሃም ሀብታምም የተማረ ያልተማረ አይደለም። እግዚአብሔር ግን የተቀመባቸው ሰዎች በመንፈስ ቅዱስ እየተሞሉ እንዴት አድርገው መጽሐፉ እንደጻፉት ነው የምናየው። ለምሳሌ አሞጽ የሚባል ነበር። እሱ ላም ጠባቂ ዋካ ለቃሜ የነበረ ሰው ነው። እንደነ ሕዝቅኤል አይነት ካህን የነበሩ ናቸው። በአዲስ ኪዳን ደግሞ መጽሐፍ ስንመጣ ማቴዎስ እነ ማቴዎስን በሙሉ የክርስቶስ ኢየሱስ እነ ጴጥሮስን ስንመለከት አሳ አጥማጅ የነበሩ ሰዎች ናቸው። ያልተማሩ በሌላው ህብረተሰብ የተናቁ ሰዎች ናቸው። ነገር ግን እግዚአብሔር ጊዜ የተናቀን ዝቅ ያለን ነገር አንስቶ የማክበር የመጠቃሪ ያለው እግዚአብሔር ስለሆነ እግዚአብሔር ትልቅ ነው፣ ግን ሰውን አይነቅም። እንደ ሉቃስ አይነት ደግሞ ሐኪም የነበረ ሰው ነው። በጊዜው የተማረ ሰው ነው ማለት ነው። እንደነ ማቴዎስ አይነት ደግሞ ቀራጭ የነበረ ሰው ነው። ገንዘብ የሚቀርጥ ቁጭ ብሎ የሂሳብ ሰራተኛ ነው ማለት ነው። እንደ ጳውሎስ አይነት ደግሞ ህግ አዋቂዎችም አሉበት። እንደነ ዮሐንስ ያው እንዳልነው ቀደም አሳ አጥማጆችም አሉበት። ታዲያ መጽሐፍ ቅዱስ መቼ ተጻፈ? የብሉይ ኪዳን መጽሐፍት በ1400 ዓመተ ዓለም ውስጥ እስከ 400 ዓመተ ዓለም ባሉት ጊዜ ውስጥ ተጽፏል ይባላል። የሐዲስ ኪዳኑ ደግሞ ከ45 ዓመተ ምህረት እስከ 100 ዓመተ ምህረት ባለው ጊዜ ውስጥ ተጽፏል ይባላል። ስለዚህ በአጠቃላይ 1600 ዓመታት ውስጥ ነው እነዚህ 66 መጽሐፍ የተጻፉት። መጽሐፍ ቅዱስ ለምን ተጻፈ? ምንድነው ዓላማ የተጻፈበት? የመጀመሪያ ለትምህርታችን ነው የተጻፈው። እኛን ሊያስተምረን፣ ሊገስጸን፣ ሊመክረን ወደ እውነት እንዳልነው ሊያሳድገን የተጻፈው። በሮሜ 15:4 ላይ ሮሜ 15:4 እንደዚህ ይላል፣ በመጽናናት እና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ምክንያቱም እንዳንደግመውኛ ጥፋትን መልሰን እንዳንደግም ለትምህርታችን ተጽፏል። የሚባል አባባል አለ፣ ሰው ከታሪክ ቢማር ታሪክ ራሱን አይደግምም ይላሉ። ምክንያቱም ከተማርን እግዚአብሔር በጥፋታቸው የተጻፉልን ነገሮች ሁሉ የሰዎችን ውድቀትና ማንነት ለመናገር አይደለም፣ ነገር ግን እኛ መልሰን እንዳንደግመው። ደግሞ እምነታቸው ብርታቸው ደግሞ የተጻፈ እንደነሱ እንድንበረክ እግዚአብሔርን እንድንመለከት እሳት ውስጥ ገብተው ወጡ፣ አንበሳ ጉድጓድ አመለጡ እያለ የሚነግረን እምነታችንን ለማሳደግ ለትምህርታችን የተጻፈው። ሌላ ምንም አስተማሪ የሆነ መጽሐፍ የለም። እኛን ህይወት ሊያስተምር የኛን ህይወት ሊቀርጽ የሚችል ብቸኛ የሆነ መጽሐፍ ቅዱስ ነው። ሌሎች መጽሐፍቶች ከመጽሐፍ ቅዱስ ጋር አብረን ልናጠናቸው እንችላለን፣ ግን የህይወታችን መመሪያ መጽሐፍ ቅዱስ ብቻ መሆን አለበት። ከሌሎች መጽሐፍ ከመጽሐፍ ቅዱስ በልጦ እኛን ሊመሩን አይገባም። ግን መጽሐፎች ሁሉ በመጽሐፍ ቅዱስ መመርመር አለባቸው። እንደ መጽሐፍ ቅዱስ ትምህርት ሲሆኑ ነው መጽሐፍቶችን እንኳን የምንቀበላቸው ማለት ነው። ግን ዋናና በዋናኛነት መጽሐፍ ቅዱስ የህይወታችን መሪ ነው። ሌላ ሁለተኛ ሊገስጸን የተጻፈው አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 እንደዚህ ይላል፣ ይህ ሁሉ እንደ ምሳሌ ሆነባቸው እኛንም የዘመን መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። ሊገስጸን ሊመክረን ተጻፈ። መገሰጽ ማለት ከነበርንበት ተነሳ ብድግ በል ተው ሊለን ሊያስተምረን ወደ ህይወት ሊያመጣን ያለንበትን ሊያስታውቀን የምንሆነውንም ሊያስታውቀው የሆነውንም ሊያስታውቀን ተጻፈ ማለት ነው። የዘብሌላው ሶስተኛ የዘላለም ህይወት እንዳለንም ሊያስታውቀን የተጻፈው መጽሐፍ ቅዱስ የዘላለም ህይወት እንዳለን ባይነግረን ኖሮ ዛሬ ብዙዎቻችን ችግር ውስጥ ሁላችንም እንደሞስ ችግር ውስጥ እንገባ ነበር። ምክንያቱም የዘላለም ህይወት ብዙ መንገዶችን ልንሄድ ነው። ዛሬ ግን ያረፍነው መጽሐፍ ቅዱስ የዘላለም ህይወት በክርስቶስ መጥቷል። ክርስቶስን በመቀበል እንዳገኘን አረጋግጦ ስለነገረን ነው። አንደኛ ዮሐንስ 5:13 ላይ አንደኛ ዮሐንስ 5:13 የዘላለም ህይወት እንዳላችሁ ታውቁ ዘንድ ይሄን እንጽፍላችኋለሁ ይላል ዮሐንስ። ዮሐንስ በወንጌሉም ነው በወንጌሉም ላይ ይሄንን መርጥ አድርጎ 7 ታምራቶችን 7 እኔዎችን የክርስቶስ ራሱን ያረጋገጠባቸው እግዚአብሔር ስለመሆኑ ከአብ ጋር እኩል ስለመሆኑ ያረጋገጠባቸውን የመረጠ ጽፎ ምን ይላል? ይሄ ተጻፈው ክርስቶስ የእግዚአብሔር ልጅ እንደሆነ አውቃችሁ አምናችሁ የዘላለም ህይወት እንዲሆንላችሁ ነው ብሏል። ስለዚህ መጽሐፍ ቅዱስ የተጻፈው የዘላለም ህይወት እንዳለ ሊያስታውቀን ነው። የዘላለም ህይወት መኖር አለ መንገዱንም ያሳየን እሱ ነው። ከዛ በኋላ ደግሞ የዘላለምን ህይወት የኖረን ሰዎች ሆነ በዚህ ምድር ላይ እንዴት ሆነን ብርሃንና ጨው ይሆነ ለሌሎች ከጨለማ ወደ ብርሃን እናመጣ ሌሎችን ከሞት ወደ ህይወት እናስነጥቅ ሰዎች እንድንሆን የሚያስተምረን ብቻኛ መጽሐፍ ነው መጽሐፍ ቅዱስ። ልንወደው ልናከብረው የሚገባ መጽሐፍ ነው ማለት ነው። ሌላው በሱ አራተኛ ደረጃ በእግዚአብሔር ቤት እንዴት መመላለስ እንዳለብን። በእግዚአብሔር ቤት ስንል ሁለት አይነት ነው። አንዱ እኛ ነን እግዚአብሔር ቤት እናንተ ክርስቶስ ቤተ መቅደስ እንደሆናችሁ አታውቁም ይላል። ስለዚህ እኔ ራሄል እኔ ማለት ነው እኔ ማንነቴ ከዚህ ከመቅደሴ ጋራ ከዚህ ከምኖረው ክርስቶስ ይሄንን መቅደሴን ታቦት አድርጎታል ወይ መኖሪያ አድርጎታል። ስለዚህ ከበዚህ ህይወቴ እንዴት አርጌ መኖር እንደሚገባኝ ያስተምረኛል። በሌላው አንጻር ደግሞ በእግዚአብሔር ቤት ሲባል ከቅዱሳን ጋራ ማለት ነው። አንድ ህንጻ ሆነናል አንድ አካል ሆነናል ይላል ኤፌሶን ስለሚነግራን ከቅዱሳን ጋራ በእንዴት አይነት አቆሃን መኖር እንደሚገባን በእግዚአብሔር ማህበረ ጉባኤ ውስጥ እንዴት አርገን መኖር እንደሚገባን እናውቅ ዘንድ ነው የተጻፈው። እንዴት አርገው እዛ ይተነትንለታል ለጢሞቴዎስ ትልቆችን በማክበር ሴቶችን ወጣቶችን ሪስፔክት በማድረግ ደግሞ መገሰጽ ያለበትን እየገሰጸ መመከር ያለበትን እየመከረ በየት እንዴት አርጎ መኖር እንደሚገባው ነው የጻፍኩልህ ይለዋል ሐዋርያው ጳውሎስ። ስለዚህ እግዚአብሔር ቃል ባህሪያቶቹ ምንድናቸው? መቼም ሁሉ ነገር ባህሪ አለው። ውሃ ባህሪ አለው፣ እሳት ባህሪ አለው። የሁሉ ነገር ምናየው ነገር ሆኖ ማለት የተገለጠ በእጃችን የምንጨብጠው የምንነካው የምንዳስሰው ማናቸውም ነገር ባህሪ አለው። እንደዛውም የእግዚአብሔር ቃልም ባህሪ አለው። ምንድን ነው የእግዚአብሔር ቃል ባህሪው? በምሳሌ 22 ከ20 እስከ 21 ላይ እንደዚህ ይላል። ምሳሌ 22 ከ20 እስከ 21 የእውነትን ቃል እርግጠኝነት አስታውቅ ዘንድ ለሚጠይቁህም እውነትን ቃል መመለስ ይቻል ዘንድ በምክርና በእውቀት የከበረ ነገር አልጻፍኩልህምን ይለዋል። ምንድነው የሚለው እዚህ ጋር? የእግዚአብሔር ቃል ባህሪው አንደኛ እውነተኛ ነው፣ አይዋሽ፣ ማንንም አይፈራ፣ ማንንም አይዋሽም። ሁለተኛ እርግጠኛ ነው፣ የሚናገረው ነገር ይሆናል ካለ ይሆናል፣ አይሆን ካለ አይሆንም። እርግጠኝነት ያለው ነው። ሌላ በሶስተኛ ደረጃ ለጥያቄ ሁሉ መልስ አለው። እኛ የህይወት ደረጃችን ወይም የክርስትና አቅማችን ስላልደረሰ ብዙ ነገር መመለስ አንችልም። በራሴም ሳስበው ብዙ የማልመለሳቸው ጥያቄዎች በየጊዜው ሲመለሱ ያየኋቸው አሉ። ወደፊትም እንደዛ ነው እየተመለሰ ሁሉም ግልጽ አርገን አናቀም ብሏል ሐዋርያው ጳውሎስም። በድንግዝግዝ እንደምናይነ ነገር ግን የእግዚአብሔር ቃል ሙሉ ነው። እኛ ነን ድንግዝግዝ ውስጥ ያለነው እንጂ ቃሉ አይደለም። ቃሉ ግን በየጊዜው ባደግን በተበላነው በተጠጋነው ቁጥር እየከፈተ ሙሉነቱን ማሳየት የሚችል ነው። ለጥያቄ ሁሉ መልስ አለ። ለማንም ሰው መመለስ የሚችል መጽሐፍ ነው። ማንም ጥያቄ ቢኖረው ለጥያቄው መልስ ያለው መጽሐፍ ነው። በሌላው ደረጃ በምክርና በእውቀት የተሞላ መጽሐፍ ነው። በአራተኛ ደረጃ ማለት ነው በምክርና በእውቀት የተሞላ መጽሐፍ ነው። መምከር ይችላል፣ እውቀት መስጠት ይችላል። የተጠበበ ነው በእውቀቱ። እውቀት ከማንም ሰው ለኔ አቅም አይስማማኝም፣ ለኔ አይመጥነኝም ሊል አይችልም። ምንም አይነት ሳይንቲስት ቢሆን ተመራማሪ የፈለገው አይነት ደረጃ ያለ ሰው ቢሆን መጽሐፍ ቅዱስ በእውቀቱ የከበረ መጽሐፍ ነው። በእውቀት በምክሩ የከበረ መጽሐፍ ነው። ስለዚህ የከበረ መጽሐፍ ነው መጽሐፍ ቅዱስ። ስለዚህ ባህሪዎቹ እነዚህን ይመሳሰላሉ። ሌላው በተጨማሪ የማስታረቅ ቃል ነው። እግዚአብሔር ቃል የሚያስታርቅ ቃል ነው።
የሚያጣላ የሚያበጣበጥ አይደለም። የእግዚአብሔር ቃል የሚያስታርቅ ነው። ያ የሚሆነው የእግዚአብሔርን ቃል አውቶሪቲ ስንጠጣ ወይም ስልጣን ስንሰጣው ነው። በእግዚአብሔር ቃል የምንመራ ስንሆን ማስታረቅ ይችላል። የእግዚአብሔርን ቃል ቁጭ አድርገን በራሳችን ብንሄድ ሌላ ነው። ነገር ግን የእግዚአብሔር ቃል የበላይነት ከያዘ ለእግዚአብሔር ቃል የማይገዛ የለም። ስለዚህ አስታራቂ ነው። ሌላው አስታራቂነቱ ከክርስቶስ ጋር የሚያስታርቀው ከእግዚአብሔር ጋር የሚያስታርቀው ታረቁ ብሎ የሚሰብከው የእግዚአብሔር ቃል ነው። ሌላ የለም። የጠፋውን ሰው ጌታ ብሏል፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ። የማስታረቅ ቃል ነው። እግዚአብሔር የጠፉትን ፍለጋ ነው ክርስቶስ ኢየሱስ ልጁን አንድ ልጁን የሰጠው። እግዚአብሔር ሰው የሆነው የጠፋውን ፍለጋ ነው። ይሄንን የምስራች የሚነግረን ይሄን ማስታረቅ የሚነግር ቃል የሚነግረን የእግዚአብሔር ቃል ነው። ራሱ ሐዋርያው ጳውሎስም በሁለተኛ ቆሮንቶስ 5:19 ላይ ታርቀን አስታርቆን እንደገና ለእኛ ደግሞ ይሄን የማስታረቅ ቃል አኖረ ይላል፣ ባፋችን ላይ አኖረ። ስለዚህ ዛሬ ታረቁ እያለን እንሰብካለን ይላል። የሚሰበከው ወንጌል የሰማነውም ታረቁ ተብለን የማስታረቅ ቃል ነው። የምንሰብከውም የማስታረቅ ነው እንጂ የማጣላት አይደለም። ከእግዚአብሔር እንደፈረደበት እንደማይጠቅም ባዶ እንደሆነ አይደለም እግዚአብሔር ቃል የሚናገረው። እግዚአብሔር እንደሚወደው ልጁን እንደሰጠው ኃጢአቱን ሊያነጻ ሊያድነው ከጨለማ ወደሚደነቅ ብርሃን ሊያመጣው እንደሚችል ነው የሚያወራው መጽሐፍ ቅዱስ። ስለዚህ የማስታረቅ ቃል ነው። ሌላው የጥበብ ቃል ነው እግዚአብሔር ቃል። ጥበብ ይናገራ የተሰወረን የመግለጥ ኃይል አለው። ጥበበኛ ነው፣ ይችላል እንዴት አርጎ መናገር እንደሚችል ይችላል። በአንደኛ ቆሮንቶስ 2:7 ላይ አንደኛ ቆሮንቶስ 2:7 የተሰወረው ይገለጣል የእግዚአብሔር ጥበብ ምስጢር እንናገራለን ይላል። የእግዚአብሔር ቃል የእግዚአብሔር ምስጢር ነው። የተሰወረው የነበረው በሌላ አነጋገር ክርስቶስ ነው እግዚአብሔር ቃል። ተሰወረው የነበረው ምስጢር በጥበብ ነው እንናገረው ይላል ሐዋርያው። ይሄ ለብዙዎች ተሰውሮ ነበር። ዛሬ ግን እኛ ይሄ የተሰወረው ምስጢር በጥበብ እንናገረዋለን ይላል። ሌላ የህይወት ቃል ነው እግዚአብሔር ቃል። ሐዋርያት ሥራ 5:20 ላይ እንደሱ ይላል። ሐዋርያት ሥራ 5:20 ላይ ሂዱና ቆማችሁ የዚህን የህይወት ቃል ለህዝብ ሁሉ ንገሩ አላቸው ይላል። መልአኩ ነው። በታስረው በነበሩበት ጊዜ ደቀ መዛሙርቱ ካፈታ ሄዶ ከእስር ቤት ገብቶ የእስር ቤቱን መስንትን ከፍቶ ካስወጣቸው በኋላ ሂዱና አለ ቆማችሁ የዚህን የህይወት ቃል ለህዝብ ሁሉ ንገሩ። መልአኩ መናገር ስለማይችል እግዚአብሔርን ቃል ለሰው ስለሰጠ እግዚአብሔር ቃል፣ መልአኩ ግን የሚናገሩትን ከእስር ቤት ፈቶ አውጥቶ ሂዱና ቆማችሁ ይሄን የህይወት ቃል ንገሩ። ሌላ በሌላ መዳኛ የለም። መዳን በአንዱ በክርስቶስ ነው። ይሄን የሚያወራው ይሄ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ ነው የሰውን ሁለንተና የሚያነብ የሰው መንፈስ ነፍስ ስጋ ለሚያቅ መጽሐፍ ቅዱስ ብቻ ነው። ለዚህ ነው መጽሐፍ ቅዱስ የሰው ማንነት መለወጥ የሚችለው። ሰውን ከነበረበት ቦታ አንስቶ ሌላ ሰው ማድረግ የሚችለው መጽሐፍ ቅዱስ ብቻ ነው። ለምን? እሱ የህይወት ቃል ስለሆነ። ሌላ ጠልቆ የሚገባ የልብን ሐሳብና ስሜት የሚመረምር ነው። ሰው ማንበብ አይችልም። ሌላ መጽሐፍን ሊያነቡ አይችሉም። የእግዚአብሔር ቃል ግን ጠልቆ በውስጥ ሐሳባችንን ዘልቆ መግባት ይችላል። ዕብራውያን 4:12 ሲናገር ስለ እግዚአብሔር ቃል ዕብራውያን 4:12 የእግዚአብሔር ቃል ሕያውና የሚሰራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል፣ የልብን ሐሳብና ስሜት ይመረምራል። የእግዚአብሔር ቃል ከከፈትንለት ውስጣችንን መርምሮ ማጽዳት ይችላል ማለት ነው። የእግዚአብሔር ቃል የማይገባበት ቦታ የለም። ሰዎችን በቃላት ብልጫ ልንለውጣቸው አንችልም። በቃላትና በምንደረድረው ነገር ሰዎች ወደ ክርስቶስ መምጣት አይችሉም ወይም የህይወት ለውጥ ሊያገኙ አይችሉም። ነገር ግን የእግዚአብሔርን ቃል ሲያጠኑ፣ የእግዚአብሔርን ቃል ስንበላ፣ የእግዚአብሔርን ቃል በምናጠናበት ጊዜ ውስጣችን ማንነታችን የመለወጥ ኃይል አለው። ውስጥ ድረስ ዘልቆ መግባት የተሰወረውን የመግለጥ ኃይል አለውና። ሌላ የተስፋ ቃል ነው የእግዚአብሔር ቃል። በዕብራውያን 10:23 ላይ በዕብራውያን 10:23 የተስፋ ቃል የሰጠ የታመነ ነው ይላል። ስለዚህ የተስፋ ቃል ነው እግዚአብሔር ቃል። ተስፋ አለ፣ ሆፕ አለ። ሁል ጊዜ አለቀልህ፣ አከተመልህ፣ ዋጋ የለህም አይደለም። ተስፋ ሰጪ እ ምን ሆኜ ታመምኩ ብለህ ስትመጣ አይዞህ፣ በመገረፍ ቁስል ተፈውሰሃል ይልሃል። ምን ሆኛለሁ? በኃጢአት ወደኩኝ፣ ወቃ ማረባኒስ የለም፣ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻሃል ይላል። የእግዚአብሔር ቃል ተስፋ ሰጪ ነው። ዋጋ የለኝም አበቃልኝ ለሚል ሰው ተስፋ የሚሰጥ ነው። ለምን? ሁሉ ነገር ተስፋ አለው። ምክንያቱም ቃል የእግዚአብሔር ቃል ተስፋ ሰጪ ስለሆነ። ሌላ የዘላለም ቃል ነው የእግዚአብሔር ቃል። አንደኛ ጴጥሮስ 1:24 ላይ አንደኛ ጴጥሮስ 1:24 እንደዚህ ይላል፣ ስጋ ሁሉ እንደ ሳር ክብሩ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባው ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል በዚህ ለዘላለም በሚኖረው ወንጌል ስለተወለድን ስለተፈጠርን ነው የዘላለም ህይወት ያገኘ ነው። አሁንም ይሄን የዘላለም ህይወት የሚሰጠው ቃል ሁልጊዜ ለዚህ ለዘላለም ለሚኖረው ማንነታችን ለአዲሱ ማንነታችን እሱ መመገብ መቻል አለበት። ምግቡ ነው፣ የዘላለም ምግብ ነው። ለዘላለም ህይወት ላለው ልክ ለስጋ ህይወታችን ምግብን ፈልገን እየጠበቅን በቀን እንግዲህ 3 የሚሆን 6 እየበላን ሰውነታችንን እንጠብቃለን፣ ውስጣችንን ማንነታችንን እንጠብቃለን። ልክ እንደዛው መንፈሳዊ ማንነታችን ደግሞ የተወለደው ከዚህ ዘር ስለሆነ ከዚህ ከዘላለማዊ ቃል ስለሆነ ያን ዘላለማዊ ቃል ማብላት መመገብ ያን ለክርስቲያን ኃላፊነት ነው። የጸጋ ቃል ነው፣ እግዚአብሔር ቃል የጸጋ ነው፣ የፍርድ ቃል አይደለም። የጸጋ ቃል ነው። ሐዋርያት ሥራ ምዕራፍ 20:32 ላይ አሁንም ለእግዚአብሔርና ያድናችሁ ዘንድ በቅዱስም ሁሉ መካከለ በቅዱሳን ሁሉ መካከለ ርስት ይሰጣችሁ ዘንድ ለሚቻለው ለጸጋው ቃል አደራ ሰጥቻችኋለሁ ይላል ጳውሎስ። ከሶስት አመት ቁጭ ብሎ ካስተማራቸው በኋላ እቺን የኤፌሶን ቤተክርስቲያን ይመስለኛል ካስተማረ በኋላ ሲለያቸው ለጸጋው ቃልን አደራ ሰጥቷቸው ነው ይሄ። እግዚአብሔር ይችላል እናንተ በቅዱሳን መካከለ ርስት ሊሰጣችሁ ህይወታችሁ ሊያለመልም ይችላል። ይሄ ያስተማርኳችሁ ትምህርት ሁሉ በውስጣችሁ ያ ሆኖ ሊያድግ እንደሚችል የማምነው የጸጋውን ቃል ነው፣ እናንተን አይደለም። የሰበኳችሁ የጸጋ ቃል የነገርኳችሁ ያ የጸጋ ቃል እሱን አምነዋለሁ ለሱ አደራ ሰጥቻችሁ ይላል ይላል። የእግዚአብሔር ቃል ይጠብቃል፣ ህዝብን የሚጠብቅ ቤተክርስቲያንን የሚጠብቅ እግዚአብሔር ቃል። በዘመን ሁሉ ቤተክርስቲያን ሁሉ ግዴ ተግዳሮት አላት፣ በተለያየ አንግል ይመጣል ተግዳሮት፣ ግን ከእግዚአብሔር ቃል አይበልጥም። የእግዚአብሔር ቃል ይጠብቃል ይጠብቀናል፣ የጸጋው ቃል ይጠብቀናል። ሌላ የእግዚአብሔር ቃል የእምነት ቃል ነው። በሮሜ 10:8 ላይ ነገር ግን ምን ይላል? በአፍ በልብ ሁሉ ቃሉ ተቀርቦልሃል። ይህ የምንሰብከው የእምነት ቃል በአፍህና በልብህ ተቀምጦልሃል ይልና ሮሜ 10:17 ላይ እንግዲህ የእምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ እምነታችንን ልናዳብር የምንችለው ከሰማነው የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል በውስጣችን ሲኖር ነው እምነታችን ከፍ ብሎ ሊያድግ የሚችለው። እምነት የክርስትና ህይወት መልህቅ ነው። በእምነት በሚለው ትምህርታችን ላይ ማየት ትችላላችሁ። ዋና ነገር ነው ለክርስትና ህይወት። ግን ያንን ልናገኝ የምንችለው እምነት ዝም ብለን ከሌላ ምናመጣው አይደለም፣ ዝም ብለን ሰብስበን ምናገኘው አይደለም። ግን የእግዚአብሔርን ቃል በበላን ቁጥር መስማት ከእግዚአብሔር ቃል ነው፣ እምነት ደግሞ ከመስማት ይመጣል። ስለዚህ የእግዚአብሔር ቃል በተለያየ ነገር ተመስሏል መጽሐፍ ቅዱስ ውስጥ። ለምሳሌ በሁለት አፍ ባለው ሰይፍ ተመስሏል፣ ቀደም ያየነው ዕብራውያን 4:12 ላይ ሁለት አፍ ሰይፍ ነው፣ ሁለት አፍ የተሳለ ሰይፍ ነው ይላል። በቀኝ በግራ መቁረጥ ይችላል። በተለይ በኤፌሶን ምዕራፍ 6 ወደ ቁጥር 18 አካባቢ ይመስለኛል የእግዚአብሔር ቃል ሰይፍ እንደሆነ እዛ ጋር ይናገራል። ጠላታችንን የሚቆርጥ በውስጣችን የበላነውና የያዝነው ቃል ጠላታችን ዳቢሎስ በሚፈታተነን ጊዜ የእግዚአብሔር ቃል እያወጣን ነው የምንቆርጠው። ይሄ ለክርስቶስ ኢየሱስ ትልቁ ምሳሌያችን ነው። ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ነው ጌታ ኢየሱስ በዳቢሎስ በተፈተነ ጊዜ ተብሎ ተጽፏል እያለ ነው የመጣው። ኢቨን ዳቢሎስ ሞክሯል ተብሎ ተጽፏል ለማለት ግማሿን እውነት ይዞ መጥቶ፣ ነገር ግን ክርስቶስ በእውነተኛው ቃል አሸነፈው። ስለዚህ የእግዚአብሔር ቃል በውስጣችን ሲኖር ነው በራሳችን ግምት ወጭ ግምት ዝም ብለን አንነዳ፣ ዝም ብለን ከሰዎች አይዲያ ጋር አይደለም እንሄደው፣ ከእግዚአብሔር ቃል ነው። የእግዚአብሔር ቃል ይሄን ይላል፣ በዚህ ነው መቆም ያለብኝ፣ በዚህ ነው የእግዚአብሔር ቃል ይሄን ነው የሚለው ብለን እንድንቆም፣ በክርስትና ህይወታችን ጸንተን እንድንቆም የሚያደርገን የእግዚአብሔር ቃል ነው። ሌላው እሳትና መዶሻ ተመስሏል የእግዚአብሔር ቃል። በኤርምያስ 23:29 ላይ በእሳትና በመዶሻ ይመስለዋል። በእውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅ መዶሻ አይደለምን? ወርቅን እንደሚያነጥር ነው ይላል። እዛ ላይ የምንመለከተው ድንጋዩ አድቅቆ እኛን ዲስትሮይ ለማድረግ አይደለም፣ ግን ቤት ውስጥ ለሚሰራ ህንፃ ድንጋዩን ምንድን ነው የሚያደርገው? አናጺው መጀመሪያ ትክክል እንዲሆን ይጠርበዋል፣ አስተካክሎ እዛ ቤት ውስጥ የሚሰራው ቤት ውስጥ ለመክተት። ልክ እንደዛ የእግዚአብሔር ቃል በየጊዜው የማያስፈልገውን ከላያችን ላይ እየጠረበ ያነሳል። የእግዚአብሔር ቃል ስንፈቅድለት ማለት ነው፣ ስንበላው ስንፈቅድለት። እንደገና ደግሞ እንደ እሳት ነው ያነጥረናል። ወርቅ እሳት ውስጥ ገብቶ ነው ከቆሻሻው የሚጠራው። ሌላ ማጥሪያ መንገድ የለውም። ወርቅን ለማጥራት ወርቅ የሚሰራ ሰው እሳቱ ይከተዋል። ወርቅ ምንም ውድ ቢሆን ምንም የሚንከባከበው ነገር ቢሆንም ግን እሳት ውስጥ ከቶ ነው የሚያነጥረው። ያ እሳት ምንድን ነው የሚያደርገው? ወርቁን ከቆሻሻው ይለየዋል። ፒውር ንጹህ የሆነው ወርቅ እንዲወጣ ያደርገዋል። የእግዚአብሔር ቃል ይሄ ነው ስራው። እኛን ለማጥፋት አይደለም፣ እኛን ወደ ክርስቶስ ሙላት፣ ወደ ክርስቶስ ቁመት ልክ ክርስቶስን እንድንመስል በውበት እሱ መስለን ተስሎ እሱ በእኛ እንዲታይ የእግዚአብሔር ቃል ይሄን ስራ ይሰራል። ሌላ እግዚአብሔር ቃል ዝናብ ነው። እንደ ዝናብ በዝናብም ተመስሏል። በኢሳይያስ 55 ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለዘር ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣው ቃል እንዲሆናል። የምሻውን ያደርጋል የላኩትን ይፈጽማል እንጂ ወደኔ በከንቱ አይመለስም ይላል እግዚአብሔር ይላል ዛጋ። ሲል የእግዚአብሔር ቃል ዝናብ ነው። ልክ በዝናብ ነው የመሰለው። ዝናብ እኮ ሲወርድ መሬትን ለማረስረስና ለሚዘራው ገበሬ መሬቱን አለስልሶ እንዲዘራበት እንዲችል ያደርገዋል እንጂ ዝም ብሎ መጥቶ እኮ ወደ ላይ እንደገና አይመለስም። ዝናብ ያን ስራ ሳይሰራ የእግዚአብሔር ቃልም ከከፈት ነው ካነበብ ነው ካጠና ነው በኋላ ዝም ብሎ አይደለም ስራ ይሰራል፣ ያለመልመናል፣ ያሳድገናል ወደ እግዚአብሔር ወደሚፈልገው ሐሳብ ወደ ክርስቶስ ቁመት እንዳልነው ቀደም ያደርሰናል። ስለዚህ እንደ ዝናብ ነው ህይወታችን እንዳይደርቅ እንዲለመልም የሚበላ ፍሬ እንዲኖረን ለሌሎችም እንተርፍስ እንድንሆን ህይወታችን የለመለመ እንዲሆን የሚያደርገን የእግዚአብሔር ቃል እንደ ዝናብ ነው። ሌላ አቋራጭ መንገድ የለም። የጌታ ቃል ለማደግ የእግዚአብሔር ቃል ያስፈልገናል። የለመለመ ህይወት ለመኖር የእግዚአብሔር ቃል ያስፈልገናል። ሌላ እግዚአብሔር ቃል ብርሃን ነው። መዝሙረ ዳዊት 119:105 ላይ ቃልህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። የእግዚአብሔር ቃል የመንገድ ብርሃን የእግር መብራት ነው። ወዴት እንደምንሄድ እናቃለን። የእግዚአብሔርን ቃል በጥንቃቄ ስና የት እንደምንሄድ ምን እንደምናምን ምን እንደሆነ እናቃለን። በለዛት ከፍተኛ ኮንፊዥን ውስጥ ነው የምንገባው። ዝም ብለን ከቁጥሩ ከበዛው ጋራ ወዲያ ወዲህ ስንልንኖር ነው ማለት ነው። በዛ ደግሞ ሰይጣን ይጠቀምበታል። ነገር ግን የእግዚአብሔር ቃል ብርሃን በእኛ ላይ እንዲያበራ ስንፈቅድ ብርሃን እሱ ከዛ በኋላ እኛን ብርሃን ያደርገናል። ለሌሎች ብርሃን እንድንሆን ያደርገናል። በብርሃን ተራምደን ሌሎችን በብርሃን እንዲራመዱ እንረዳቸዋለን ማለት ነው። ሌላው መስተዋት ነው የእግዚአብሔር ቃል። በያዕቆብ 1:23 ላይ ቃሉን የሚሰማ የሚያደርገው ቢኖር የተፈጥሮ ፊቱን መስተዋት የሚያይ ሰው ይመስላል ይላል። ቃሉ መስተዋት ነው። የማናደርገው ከሆነ ልክ ምን ይላል እዛ ላይ በመስተዋት አይቶ ሰው ልክ ቃሉን ማናደርግ ሰው በመስተዋት ፊቱን አይቶ ፊቱ ላይ መጥፎ ነገር እንዳለበት መስተዋቱ ነግሮት ግን ዝም ብሎ ሳያጠራው ሳያጸዳው ቢሄድ እንደማለት ነው። የእግዚአብሔር ቃሉ ጊዜ ይናገራናል ምን ማስተካከል እንዳለብን ምን መሆን እንዳለብን ሳይዋሽ እውነተኛ ሆኖ የሚነግረን የእግዚአብሔር ቃል ነው። ጃጅ ሳያደርገን ወይም በክፉ ሐሳብ ሰቀንቶብን አይደለም። በቃ አንዳንድ ጊዜ ሰዎች ቀንተው ክፉ ነገር ሊናገሩን ይችላሉ እኛን ዳውን ለማድረግ። ነገር ግን የእግዚአብሔር ቃል እንደሱ አይደለም። የእግዚአብሔር ቃል እኛን ለማንሳት ነው፣ እኛን ወደ ከፍታ ለማድረስ ክርስቶስን እንድንመስል ነው። የእግዚአብሔር ሐሳብ በእኛ እንዲፈጸም ነው። ለዚህ መስተዋት ነው የእግዚአብሔር ቃል። ሌላው ምግብ ነው የእግዚአብሔር ቃል። በአንደኛ ጴጥሮስ ምዕራፍ 2:3 ላይ ጌታችሁ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉ ወተት ተመኙ ይላል። የእግዚአብሔር ቃል በተለይ ለአዲስ ክርስቲያን የቃሉ ወተት የሚለው ለአዲስ ክርስቲያን ነው። ሌላ ማደጊያ መንገድ እንደሌለ ለሕፃን ልጅ ወተት ነው። ሕፃናት ተወልደው እንዲህ ስላለኛ ቃለው የእናት ጡት ይሰጣቸዋል። ምክንያቱም ሌላ መንገድ ፈትፈተን እንጀራ ማብላት አንችልም። ሕፃናትን ወተት ነው የመጀመሪያ ወተት ነው። ይሄ የእግዚአብሔር ቃል ወተትም ነው ይላል። የሚያሳድገን በክርስትና ህይወታችን ጸንተን እንድንቆም ሊያደርሰን የሚችል የእግዚአብሔር ቃል ነው። እንደ ወተት ግን ተመኙት ይላል፣ ፈልጉት። ሲ ጌታ ቸር መሆኑን ቀምሳችሁ ከሆነ እግዚአብሔር ወዳችሁት ከሆነ ከቃሉ ሌላ ምንም አማራጭ የላችሁም ነው የሚለው። ቃሉን መውደድ አለባችሁ ነው የሚለው። ሌላ የሐሴትና የልብ ደስታ ነው የእግዚአብሔር ቃል። የሐሴትና የልብ ደስታን ይሰጥ ነው። ኤርምያስ 15:16 ላይ ኤርምያስ 15:16 ቃል ተገኝቷል እኔም በልቻለሁ፣ አቤቱ የሰራዊት አምላክ ሆይ በስምህ ተጠርቻለሁና ቃል ሐሴትና የልብ ደስታ ሆነኝ ይላል። ቃሉን በመብላት የሚገኘውን ደስታ ነው ኢሳይያስ የሚያወራው። ኢሳይያስ ስለ ስጋ ስለ ጮማ ስለ ቅቤ አይደለም የሚያወራው። በርግጥ በንጉስ ቤት ሚኒስትር ሆኖ የሚኖር ሰው ነው። ነገር ግን ስለ ቃሉ ነው እያደነቀ የሚያወራው። ቃል ኤርምያስ ኢሳይያስ ነው በልጅ ውስጥ የነበረው ኤርምያስ በቃልህ ተገኝቷል እኔም በልቻለሁ አቤቱ የሰራዊት አምላክ ሆይ በስም ተጠርቻለሁና ቃል ሐሴትና የልብ ደስታ ሆነ። ሐሴት ማለት ምንም ነገር በምክንያት የሌለው ደስታ ማለት የልብ ደስታ ሆነ ነው የሚለው። በመዝሙረ ዳዊት 119:103 ላይ ቃል ለጉሮሮ ጣፋጭ ነው ከማር ወለላ ይልቅ ጣፈጠኝ ይላል ዳዊት። ቃል ጣፋጭ ነው እውነት ነው። ቃሉ ለሚበላው ጎልማሳ መንገዱን እንዲያነጽ የሚረዳ እግዚአብሔርን በፍርሃት እግዚአብሔርን በመፍራትና በእውነት እንድንመላለስ የሚያደርግ መንፈሳዊ ህይወታችንን የሚያሳድግ ከእግዚአብሔር ቃል ሌላ አማራጭ የለም። የእግዚአብሔር ቃል በአማኙ ህይወት ውስጥ ያለው ስፍራ ምንድነው? የመጀመሪያ ዳግም የተወለደው በእግዚአብሔር ቃል ነው። አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይለናል። ስለዚህ የእግዚአብሔር ቃል በአማኙ ህይወት ውስጥ ዋና ነው። ለዘላለም ህይወት ያጨን ወደ ዘላለም ህይወት ያመጣል የእግዚአብሔር ቃል ነው። የሰው ቃል አይደለም፣ የማንም ቃል አይደለም እኛን ወደ ቅዱስ ያመጣል። ሰው ተፈውሶ ብዙ ነገር ሊደረግለት ይችላል። ነገር ግን ክርስቶስ ኢየሱስ ይሄን ቃል ሰምቶ ወደ ክርስቶስ ካልመጣ የዘላለም ህይወት አይኖረውም። ለስጋው ፈውስ አግኝቶ በዚሁ በስጋው እዚሁ ሞቶ ይቀራል ማለት ነው። ለዚህ ነው ክርስቶስ ያንን አንድ ሰው ከፈወሰው በኋላ ተመልሶ መጥቶ ለታውቃለህ ማን መሆኔን ታውቃለህ ብሎ የጠየቀው። ለዚህ ሲክ ክርስቶስ ማወቅ ስላለበት ነው። ፈውስ ከአይኑና ያበራለት ለዛ ሰው እውነት ነው። አይን ማብራት ትልቅ ነገር ነው፣ ግን ያ አይደለም። የዘላለም አይኖቹ መብራት ነበረባቸው ክርስቶስን ለማወቅ። ለዚህ የእግዚአብሔር ቃል ነው አይኑ እንደገና የተወለደበት። ዳግም ቦርን አገን በእግዚአብሔር ቃል ሰምተን ነው። ዛሬም ወገኖቼ ዝም ብላችሁ ሰዎች ቤተክርስቲያን ጋብዟችሁ ወይም ተፈውሳችሁ ወይም በተለያየ መንገድ ወደ እግዚአብሔር ቤት መጣችሁ ይሆናል፣ ግን ቦርን መንፈስ ህይወታችሁ ማነው ሙት መንፈሳችሁ የሚነቃው ያንን የእግዚአብሔር ቃል ሰምታችሁ እሱ ስትቀበሉት ነው። ስለዚህ ዳግመኛ የተወለደው ከዚህ ከማይጠፋ ዘር የዘላለም ስለሆነ፣ ሁለተኛ ህይወታችን ወይ መንፈሳዊ ህይወታችን የሚያድገው በእግዚአብሔር ቃል ነው። ቀድም ያልነው ነገር ነው። እዛው አንደኛ ጴጥሮስ 2:3 ላይ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለዱ ጻናት ተንኮል የሌለበትን የቃሉ ወተት ተመኙ። ስለዚህ ወደ ክርስቶስ ከመጣ ሁለተኛው ነገራችን ኢሚዲየት የእግዚአብሔር ቃል ነው መውደድ ያለብን። ልክ ጡጦ ይዞ እንደሚጠባ ህፃን ማለት ነው። እድገታችንን የሚወስነው እሱ ስለሆነ የእግዚአብሔር ቃል በተመገብን ቁጥር እንጂ የእድገት የዘመናችን እግዚአብሔር ቤት የኖርንበት ዘመን አይደለም። የእድገታችን መለኪያ የእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል አንድ ሳምንት አንድ አመት የሆነ ሰው 30 አመት እግዚአብሔር ቤት ከኖረ ሰው ሊበልጥ ይችላል። በመንፈሳዊ ህይወት በተመገብነው ቁጥር እድገት ስለሚሰጥ ሌላ ሶስተኛ እውነተኛ የክርስቶስ ደቀ መዝሙር የሚያደርገን የእግዚአብሔር ቃል ነው። በዮሐንስ ወንጌል 8:31 ላይ እንደዚህ ይላል እናንተ በቃሌ ብትኖሩ በእውነትም ደቀ መዛሙርቴ ናችሁ እውነትም ታውቃላችሁ እውነትም አርነት ያወጣችኋል አላቸው ክርስቶስ። የእግዚአብሔር ቃል እውነት ነው። አንዱ ስሙም እውነት ነው የእግዚአብሔር ቃል ራሱ። ስለዚህ ለደቀ መዛሙርቱ የሚነግራቸው በቃሉ መኖር ቃሉን ማወቅ ብቻ አይደለም፣ ቃሉን መስማት ብቻ አይደለም፣ ቃሉን ማጥናት ብቻ ሳይሆን ደግሞ በቃሉ ለመኖር ፈቃደኛ መሆን። እውነት ነው። በራሳችን ምንም አቅም የለንም፣ ግን ፈቃዳችን ነው እግዚአብሔር የሚፈልገው። ደህንነታችን ላይ የሚሆነው የሆነው ለደህንነት እግዚአብሔር መንገዱን ስላዘጋጀልን በክርስቶስ ኢየሱስ በእምነት ፈቅደን ስለመጣን መሄዳን ነው እንጂ እጃችንን ጨምድዶ ጨብጦ ወይም በዱላ እየገረፈ አይደለም የዘላለም ሕይወት የሰጠን። ልክ እንደዛ ሁሉ የእግዚአብሔር ቃል ለማደግም ይሄው ነው። ፈቃዳችንን ነው የምናስታውቀው። ደቀ መዝሙር ክርስቶስ ለመሆን እፈልጋለሁ፣ ጌታ ሆይ አንተን መምሰል ክርስቶስን መምሰል እፈልጋለሁ ብለን ፈቃዳችንን በምንሰጥበት ጊዜ ቃሉ በእኛ ውስጥ ሆኖ ሕያው ስለሆነ ይሰራናል፣ ክርስቶስን እንድንመስል ያደርገናል ማለት ነው። መጽሐፍ ቅዱስ ወይም ቃሉ የማጥናት ጥቅሙ ምንድነው? ታዲያ መጽሐፍ ቅዱስን የማጥናት ጥቅሙ ወይም ቃሉን የእግዚአብሔርን ቃል የማጥናት ጥቅሙ ምንድነው? የመጀመሪያው ጌታችን ኢየሱስ ክርስቶስን በበለጠ ለማወቅ ስለሚረዳን ነው። ሌላ ማንም ክርስቶስን ከሱ በላይ የሚያውቀው የለም። ከእግዚአብሔር ቃል በላይ ክርስቶስን ማንም ሊገልጸው አይችልም። አሁን እኔ እንኳን ያስቸግረኛ ክርስቶስን ለመናገር አይደለም፣ የእግዚአብሔር ቃል ከፍተን ብናየው እና ዮሐንስ ወንጌልን ብንከፍተው ባንዴ ጊዜ ስለ ክርስቶስ ማንነት እያንደረደረ ይነግረናል። ምን አይነት አምላክ መሆኑን፣ ምን አይነት አዳኝ መሆኑን፣ ምን አይነት ህይወት መሆኑን ይነግረናል። የእግዚአብሔር ቃል የሚናገረውን ያህል ሰው ሊናገረው አይችልም። ስለዚህ ጌታ ኢየሱስ ክርስቶስን በበለጠ ማወቅ የሚፈልግ ሰው ሌላ አማራጭ ሌላ አቋራጭ የለም፣ መጽሐፍ ቅዱስን ማጥናት ነው። በዮሐንስ ወንጌል ምዕራፍ 5:39 ላይ እንደዚህ ይላል እናንተ መጽሐፍትን የዘላለም ህይወት እንዳላችሁ ይመስላችኋል፣ በመጽሐፍ የዘላለም ህይወት እንዳላችሁ ይመስላችኋል። እነሱ ተመረምራላችሁ። እነሱ ስለኔ የሚመሰክሩ ናቸው አለ ክርስቶስ። ይሄን የሚላቸው ለፈሪሳውያን ነው። እነሱ እኮ ስለኔ ነው የሚናገሩት። እናንተ ግን መጽሐፍትን ዝም ብላችሁ ተመረምራላችሁ። መጽሐፍት ስለ ክርስቶስ እንደሚናገሩ ነው እዚህ ጋር የፈለኩት። መጽሐፍት ስለ ክርስቶስ ይናገራሉ። የተጻፉት ከዘፍጥረት ጀምሮ እስከ ራእይ ስለ ክርስቶስ ነው የሚናገሩት። ስለዚህ ክርስቶስን በበለጠ ለማወቅ ማንነቱን ለመረዳት ሌላ አማራጭ መንገድ የለም። ሌላው ለመቀደስ የተቀደሰ ህይወት ለመኖር ቃሉ ነው። ቃሉ ነው የሚቀድሰን። ኤፌሶን 5:26 ላይ በውኑ መታጠብ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጣ። ስለ ቤተክርስቲያን ነው የሚያወራው። ስለ ቤተክርስቲያን ክርስቶስ እንዴት ራሱን አሳልፎ እንደሰጣ ግን በቃሉና በውሃ ያነጻት በመንፈስ ቅዱስ ያነጻት ዘንድ ነው። ስለዚህ ዛሬ መንፈስ ቅዱስ ስራው ከቃሉ ጋር ነው እኛን የሚቀድሰን። እውነት ነው የተቀደስነው በመንፈስ ቅዱስ ነው። መንፈስ ቅዱስ ከቃሉ ጋር ነው የሚቀድሰን። በየጊዜው እየተቀደስን እንሄዳለን ክርስቶስ ኢየሱስ ወደ ክብራችን እስከምንገባ ድረስ ማለት ነው። ሌላው ከክፉ መንገድ ክፉንና በጎን ለይቶ ለማወቅ የሚረዳን የእግዚአብሔር ቃል ነው። ከክፉ ጎዳናዎች ለመውጣት አሰተኞችን ከእውነተኞች ለመለየት ክፉን ከደግ ለመለየት የሚያስችለን የእግዚአብሔር ቃል ነው። በመዝሙር 119:105 ቃል ለእግሬ መብራት ነው ለመንገዴ ብርሃን ነው ተብሏል። ቃሉ ነው ብርሃናችን። ቃሉ ነው ዋና መሪያችን፣ ጌታችን፣ አዛዣችን ቃሉ ስለሆነ ቃሉ ከክፉ ሁሉ ይጠብቀናል። ክፉና ደግን ለይተን እንድናቀ ይረዳናል። ሌላው ማስተዋልን የምናገኘው በእግዚአብሔር ቃል ነው። በእግዚአብሔር ቃል የተሞላን ስንሆን ማስተዋል፣ ጥበብ፣ ዕውቀት በውስጣችን ይኖራል። መንፈሳዊ ነገር ለይተን ማወቅ እንችላለን ማለት ነው። በመዝሙር 119:98-100 ድረስ ትዛዝ ወይም ቃል ከጠላቶቼ ይልቅ አስተዋይ አደረገኝ፣ ምስክር ትዝታዬ ነውና ካስተማሩኝ ሁሉ ይልቅ አስተዋይ ሆንኩ። ትዛዝ ወይም ቃልን ፈልጌያለሁና ከሽማግሌዎች ሁሉ አስተዋይ ሆንኩ ይላል ዳዊት። ቃሉን የተሞላ ሰው አስተዋይ ነው የሚሆነው፣ ጥበበኛ ነው የሚሆነው። ያ ቃል ምን እንደሚያደርግ የሚያቅ ነው። በማስተዋል ነው ነገሮችን ሁሉ የሚያደርገው ማለት ነው። ብናገለግል በማስተዋል፣ በምኖራችን በትዳራችን በማስተዋል፣ ትምህርት ቤት ብንሄድ በማስተዋል፣ ሁሉ የዚህን ዓለም ነገር በማስተዋል እንድንመራ የሚያደርገን የእግዚአብሔር ቃል በሙላት ሲኖርብን ነው። ከበደልም ለመራቅ የምንችለው የእግዚአብሔር ቃል በውስጥ ሲኖር ነው። መዝሙር 119:11 ላይ አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል ዳዊት። ሲይ የእግዚአብሔር ቃል በውስጣችን ሲኖር ነው ተው አትንካ አጫ ዞርባል የሚለን። ለምን? የእግዚአብሔር ቃል መሪ ስለሆነ፣ ብርሃን ስለሆነ፣ ጎዳናችንን ስለሚያጠራ፣ መንገዳችንን ስለሚያጠራ። የቃሉ በውስጣችን ሲኖር ክፋትን እየተጸየፈን ጽድቅን እየወደደን እንድንመጣ የሚያደርገን የእግዚአብሔር ቃል ነው። የክርስትና ህይወት የተቃና እንዲሆን የሚያደርገው የእግዚአብሔር ቃል ነው። የተቃና የክርስትና ህይወት ለኢያሱን እንደሱ ይሏል እግዚአብሔር። ኢያሱ ምዕራፍ 1:8 ላይ የዚህ ህግ መጽሐፍ ወይም የዚህ ቃል መጽሐፍ ካፈ ኃይለኝ ነገር ግን የተጻፈበትን ጠብቀና ታደርግ ዘንድ በቀንና በሌሊት አስበው የዛን ጊዜ መንገድ ይቀናልሃል ይከናወንልሃል አለ። እኛ በቀንና በሌሊት መንገዳችን እንዲቀናል እንዲከናወን የእግዚአብሔር ቃል ነው የሚረዳን። የተቃና የክርስትና ህይወት፣ የተቃና አገልግሎት፣ የተቃና የትዳር፣ የተቃና ትምህርት፣ የተቃና ህይወት እንዲኖረን የሚያደርገው የእግዚአብሔር ቃል በውስጣችን ሲኖር ነው። ለበጎ ስራ የሚያስታጥቀናል። በጎ ስራዎችን እንድናደርግ ክርስቶስ ኢየሱስን እየመሰልን ሌሎች ብርሃን እንድንሆን ሌሎች በእኛ ክርስቶስን እንዲያዩ የሚያደርገን የእግዚአብሔር ቃል በሙላት በውስጣችን ሲኖርና እንዲሰራ ስንፈቅድለት ነው። ሁለተኛ ጢሞቴዎስ 3:16-17 እንደዚህ ይላል። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። እዚህ ላይ የሚነግረን የእግዚአብሔር ቃል ለስንት ነገር ለዶክትሪን ቢውልድ የተደረገው ይሄ የእግዚአብሔር ቃል ለዚህ ነው ይላል። አንደኛ ለተግሳጽ ነው፣ ሁለት ልብን ለማቅናት ነው። ማለት ለጽድቅ ላለ ኑሮ ሐሰተኛ ትምህርትን ኮሬክት ያደርጋል። በሐሰተኛ አኗኗር ወይም የተሳሳተ አኗኗር ሲኖረን የተሳሳተውን አኗኗራችንን እሱ ኮሬክት ያደርጋል። አልፈን ከመንገዳችን ወጣ ስንል ወደ መንገዳችን የሚገባ የሚያስገባል። ወደ ተሳሳቱ ትምህርቶች ስንሄድ ከተሳሳቱ ትምህርቶች የሚመልሰን። የእግዚአብሔር ቃል ምን ይላል ብለን ስንጠይቅ ነው። ከሌ ምን ይላል አይደለም። የእግዚአብሔር ቃል ምን ይላል ስለዚህ ብለን ስንጠይቅ ነው። የእግዚአብሔር ቃል ለሁሉ ነገር መልስ አለው ብለናል። እውነትን ለማወቅ ክርስቶስ እውነተኛም የክርስቶስ ደቀ መዝሙር የሚያደርገን እሱ ነው። መንፈሳዊ ውጊያ ለመዋጋት ምን ይችላል? በኤፌሶን 6 ከ10 እስከ 18 ዛ ተጠቅሶልናል። መንፈሳዊ ውጊያ የሚለውን ትምህርትን ስታዩት እዛ ላይ ማስተምሬዋለሁ። መንፈሳዊ ውጊያ በራሱ ርዕስ ይዞት አስተምሬያለሁ። ስለዚህ መንፈሳዊ ውጊያም ለመዋጋት ዋነኛ ሰይፍ የሆነው የእግዚአብሔር ቃል ነው። በ6:17 ላይ የመንፈስ ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል። ስለዚህ መንፈሳዊ ውጊያ ምንድን ነው? ዋጋ ከሚፈትነን ከዳቢሎስ በየለቱ የኛን ውድቀት የኛን ሞት ከሚፈልግ ከጠላታችን ከዳቢሎስ ጋር የምንፋለመው የእግዚአብሔር ቃል ሲኖረን ነው። በእግዚአብሔር ቃል ሰይፋችን ነው። ልክ ሰይፍ እንደታጠቀው ታደር ማለት ነው። የእግዚአብሔር ቃል ውስጣችን ሲኖር ለዚህ ሳጠቃል ነው። መጽሐፍ ቅዱስን ታዲያ እንዴት ላጥና? እንዴት አድርጌ ላጥና? ትንሽ እንትን ከኔ ኤክስፒሪየንስ እንትን ማደርጋችሁ አንደኛ ክፍል መምረጥ። ለምሳሌ ዮሐንስ ወንጌል ምዕራፍ 1ን ብንጀምር ክፍል መርጠን እንጸልያለን ለመንፈስ ቅዱስ። ምክንያቱም እሱ ነው አስተማሪው፣ እሱ ነው ደራሲው ብለናል። መጽሐፍ ቅዱስ ሰባዊው መንፈሳዊው ነው። ይሄን ማወቅ አለበት። ሰባዊ ሆነውን ማንም ሰው ማንበብ ይችላል፣ ግን መለኮታዊ ሆነውን መንፈስ ቅዱስ ብቻ ነው የሚገልጠው። ስለዚህ መጽሐፍ ቅዱስ ሰዎች የሚተቹት ሰባዊውን ብቻ እያነበቡ ነው፣ ወይም አይገባኝም የሚሉት ሰባዊውን ብቻ ስለሚያነቡት ነው። ግን መለኮታዊም ነው መጽሐፍ ቅዱስ። መንፈሳዊ ማለት ሰባዊ መለኮታዊም ነው። ስለዚህ ያ መለኮታዊ ፓርቱ እንዲገለጥ መንፈስ ቅዱስ ባለቤቱ መጠየቅ አለበት። ስለዚህ እንዲያስተምረን ደግሞ እሱ በደስታ ምክንያቱም በእኛ ውስጥ የሚኖረው ወደ እውነት ሊመራን ሊያስተምረን ነው። ይሄ ስራው ነው፣ ይሄ ባህሪው ነው። ስለዚህ እንጠይቀዋለን። እኛ ብቻ አክኖሌጅ ማድረግ ማለት እውቅና መስጠት ማለት ነው። ከዛ ክፍሉን በጥንቃቄ መዳሰስ፣ የጀመርነውን የምናነበውን ክፍል በጥንቃቄ የሚደጋገሙ ቃላቶችን በጥንቃቄ እነሱ ላይ ፎከስ ማድረግ። ብዙ ጊዜ ሲደጋገም አንድ ቃል ጸሐፊው ሊለው የፈለገው ዋናው ነገር ያለው እዛ የተደጋገሙት ቃላቶች ላይ ስለሆነ ነው። ስለዚህ አሰሳ የሚደጋገሙ ቃላቶች ላይ አሰሳ ማድረግ፣ ከዛ ማሰላሰል፣ ጠቅላላ አሰላስለን ወደ ህይወት ማዛመድ ነው። ከተቻለ ለጥናት የሚረዱ መጽሐፍትንም መጠቀም ጥሩ ነው። ግን እንዳልኩት መጽሐፍቱ ከመጽሐፍ ቅዱስ በላይ አይደሉም። መጽሐፍ ቅዱስ ውስጥ ሆኖ የሚረዱ መሆን አለባቸው። የእግዚአብሔር ቃል ፍቅር እንዲኖረን መጸለይ አለብን። መጸለይ ለጸሎትም መጸለይ ጥሩ ነው። ለእግዚአብሔር ቃልም ፍቅር እንዲኖረን መጸለይ ዋና ነገር ነው። ምክንያቱም መንፈሳዊ ህይወት በተለይ አዲስ ኪዳን የስጋ ህይወት አይደለም፣ የመንፈስ ህይወት ነው። በስራችን የምንጸድቅበት አይደለም፣ በሱ ስራ ላይ ጸድቅ ነው። የጸጋ ህይወት ነው የአዲስ ኪዳን ህይወት። በራሳችን ይሄን አረጋለሁ በዚህ ገባለሁ ብዬ ማረገው አይደለም፣ ከሱ የተነሳ የምናረገው ነው። ስለዚህ መጸለይ፣ የእግዚአብሔር ቃል ፍቅር እንዲኖረን መጸለይ፣ የቃሉ ወተት ተመኙ ስለሚለን፣ ቃሉ በሙላት ይኖርባችሁ ስለሚለን፣ የእግዚአብሔር ፈቃድ ስለሆነ በቃሌ ኑሩ ስለሚለን፣ ቃልህን ጌታ ሆይ ለማንበብ ለማጥናት እባክህን ፈቃድህን እንዳቅ የቃል ፍቅር ስጠኝ ስትሉት በደስታ ነው። ምክንያቱም የእግዚአብሔር ፈቃድ ስለሆነ ፈቃዱ ቃሉ ላይ ስለሆነ ያለው። በዚህ መጽሐፍ ቅዱስ እንዳልነው ሰብአዊ መለኮታዊ ነው። ሰብአዊ ስለሆነ እንደ ሰው ይናገራል፣ መለኮታዊ ስለሆነ የእግዚአብሔርን ይናገራል። ስለዚህ መጽሐፍ ቅዱስን በምናጠናበት ጊዜ ማጻፈው፣ መቼ ተጻፈ፣ የት ተጻፈ፣ ድርጊቱ የት ነው የተፈጸመው የሚሉት እንደዚህ አይነት ነጥቦችን ብናነሳ ለጥናታችን ይረዱናል። ማን ነው የጻፈው? ለምን ጻፈው? መቼ ተጻፈ? ለማን ነው የተጻፈው? ድርጊቱስ የት ነው የተፈጸመው የሚሉት አትሊስት የተደበቀውን የውስጥ ያለውን እንትን ሐሳብ እንድናውቅ ይጠይቃል፣ ይረዳናል ማለት ነው። በዚህም በሚመስል መንገድ መጽሐፍ ቅዱስን እናጠና። ሌላው ደግሞ ከቅዱሳን ጋር ህብረት በማድረግ መጽሐፍ ቅዱስን ማጥናት ለህይወታችን መንፈሳዊ ህይወታችን እንዲያድግ ያጠናን ህይወት ዘዴያችንም እንዲያድግ ይረዳዋል። ስለዚህ እግዚአብሔር ቤት የቆዩ መጽሐፍ ቅዱስን በማጥናት እና በማስጠናት ልምድ ያላቸው ሰዎች የመጽሐፍ ቅዱስ ጥናት ባለበት ቦታ ያንንም መሄድ በዛ ቦታ ላይ መገኘትና ከእግዚአብሔር ቃል በዛ መንገድ መማር ትልቅ ዋነኛ ነገር ነው። ከእንዶ በግላችን ብቻችን ከምናጠናው በላይ ያ ደግሞ የበለጠ ነው። ነገር ግን ብቻችንን ማጥናት እንችላለን። ለምን? መንፈስ ቅዱስ ከኛ ጋር ስለሆነ ባለንበት ይሄ እድል ከሌለ ደግሞ ያም እንኳን ሆኖ በግላችን ግን መጽሐፍ ቅዱስን ማጥናት መለማመድ በጣም አስፈላጊ ነገር ነው። መቼስ ትምህርት ቤት ሰው ተማሪ ሆኖ ሰው አያጠናለትም አይደለም? ሁላችንም በትምህርት ዓለም ውስጥ ነበርን ያለፍነው፣ ምንማርም እንኖራለን እና የምናጠናው እኛው ነን የምናጠናው። እውነት ነው። አብረን የሚያስጠኑ አብረን እናጠናለን ከጓደኞቻችን ጋር። ግን ያ ማለት አብረን የምናጠናው እውቀት እርስ በርስ ለመገበያየት እኛ ያቃተነት እንዲያደርጉን እንጂ ዋናው ግን እኛ ነን አጥኔዎቹ፣ እኛ ነን መጽሐፋችን የምናጠናው። ስለዚህ መጽሐፍ ቅዱስን እንድናጠና እንካሬጅ አደርጋችኋለሁ። የእግዚአብሔር ስም ብሩክ ይሁን። ይሄኛው ትምህርቴ እዚህ ላይ ያንቃል። የሚቀጥለው ትምህርቴ ጸሎት ነው። ከዛ ወዲያም ያሉት ትምህርቶች በሙሉ በሻሎም ፎር ውስጥ ገብታችሁ ቼክ ብታደርጓቸው ትምህርቶቹ 12 ትምህርቶች እዛ ውስጥ አሉ። የእግዚአብሔር ስም ብሩክ ይሁን። ትምህርቴን እዚህ ጋር ጨርሳለሁ። ጸልዬ ጨርሳለሁ። እግዚአብሔር ሆይ እናመሰግናለን ስለነበረን ጊዜና ሰዓት፣ ስለረዳህን፣ ስላስተማርከን ስም ብሩክ ይሁን። ጌታ ሆይ በዚህ ጊዜ ጸልያለሁ የሚሰሙኝን ወንድሞቼ እህቶቼ ይሄንን ደርሷቸው በሚሰሙበት ጊዜ በጌታ በኢየሱስ ክርስቶስም አይኖቻቸው እንዲበራ፣ አይኖቻቸው እንዲከፈቱ፣ የቃለ ፍቅር እንዲኖራቸው በጌታ በኢየሱስ ስም ጸልያለሁ። የህይወት መብራት አንተ ነህ፣ የህይወት ብርሃን አንተ ነህ። ካንተ ሌላ ምንም የለም ጌታ፣ ቃልህን የሰጠህን አንተ ነህ። ስለዚህ አንተ የተነፈስክበት አንተ የተናገርክበት ለልጅ የገለጥክበት ክቡር ቃል ነውና በክቡርነትህ ጌታ ሆይ በክቡሩ ቃልህ ላይ ጌታ ሆይ ተመክተን ቃልህን እንድናጠና እንድንወድ ስለምታደርገን አመሰግናለን። ጊዜውን ሁሉ አሳልፌ ላንተ ሰጠው። ስም የተባረከ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። Kisos and tamat I'll tell her what I'm here now I love what I'm saying now Ye gale fachi ya bara I'll tell her what I'm zare mi saral Zera la mi nura li ya bara Come now let's go Yam la ke kal ayara chum Yeah, yes, it's kal ayara chum Zera la mi nura zamanun ikadman la nafsi zamra la nafsi nagahan lasenya mafatat no la talamaw nagat maftahi allaw lahulu masna wala misu bawaki otukat bizat ayaw tom sumaratat zaralami nura Yeah.
Yeah, yes, girl, I am a gym, said I love you.